ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ መሰናዶው ጀምሯል። ለምሽቱ ያዝናቸው እናስተዋውቃችሁ። በኢትዮጵያ የመጀመሪያው የሚባል የአይነ ስውራን መዋለ ህጻናት ተከፈተ።
ልጅስ ማለት ሁሉም ነገር ያደርጋል እንደ ልጅ ማለት ነው። እንደ ልጅ ብዙ ነገር ያደርጋል። መጫወት፣ ድምጽ የሰማበት ቦታ ይሄዳል፣ ድምጽ ይነካካል። በቃ እንደ ልጅ ማለት ነው። በቃ የማያውን ነገር አይም እንጂ ሁሉንም ነገር ያደርጋል።
በዚህ ዙሪያ ዘገባ ያለን ቱሪዝምና ሌሎች ወጣት ተኮር ዘገባዎችንም ይዘናል። ዓለም አቀፍ ዘገባዎችና ቅንብሮችም አሉ። ኤደን ገረመው የምሽቱን መስተናደው በመምራት ያለፈ አስማራ ደግሞ በድምጽና ምስል ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አሁን ወደ ዘገባዎቻችን። የመጀመሪያው ዘገባችን ቱሪዝም ነው። በአማራ ክልል በተከሰከሰው የጸጥታ መደፍረስ ምክንያት በፈረንሳይ መንግስት ሊካሄድ የነበረው የላሊበላ ውቅር አብያተ ክርስቲያን የጥገናና ጥበቃ ስራ እንደተስተጓጎለ የከተማ አስተዳደሩ የባህል ቱሪዝም ጽህፈት ቤት አስታውቋል። የጥገናው መጓተት አብያተ ክርስቲያኑ ያለበትን የጉዳት ደረጃ እንደሚያባብሰውም ጽህፈት ቤቱ አክሎ ገልጿል። የቱሪዝም ፍሰቱ የጸጥታ ችግር እንደታወቀ የከተማው አስጎብኚዎችና የሆቴል ባለንብረቶች ማህበራትም ይናገራሉ። በዚህ ዙሪያ የተሰናዳው ዘገባ ይቀጥላል።
የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ከጠቅላይ ሚኒስትር አብይ አህመድ ጋር ሆነው የላሊበላን ፍልፍል አብያተ ክርስቲያን ከጎበኙ በኋላ የፈረንሳይ መንግስት በገባው ቃለ መሰረት አብያተ ክርስቲያኑን የመጠገንና የመጠበቅ ስራ ጥናት የተጀመረው ከአራት ዓመታት በፊት ነበር። ይሁን እንጂ መጀመሪያ በኮቪድ-19 ወረርሽኝ በኋላ በሰሜኑ ጦርነት ምክንያት ጥናቱ ተጓቶ ቆይቷል። የሰሜኑ ጦርነት በፕሪቶሪያው የሰላም ስምምነት በመቆሙ በኢትዮጵያ የፈረንሳይ አምባሳደር ሬሚ ዋሪሾክስ ሀገራቸው በጅምሩ የተቋረጠውን የላሊበላ ፕሮጀክት እንደምታስቀጥል ዳግመኛ ቃል ገብተው ነበር። ሆኖም በአማራ ክልል የተከሰከሰው የጸጥታ መደፍረስ የጥገና ጥናቱና ትግበራው በታቀደላቸው መሰረት ተፈጻሚ እንዳይሆኑ እንቅፋት እንደፈጠረ ተመላክቷል። በላሊበላ ከተማ አስተዳደር የባህል ቱሪዝም ጽህፈት ቤት የቅርስ ጥናትና ልማት አስተባባሪ ማንደፍሮ ታደሰ
የፈረንሳይ አጥኚ ቡድኖች ወደ አካባቢው በመምጣት ጥናቱን በማካሄድ ወደ ተግባር ስራው ለመግባት ሁለት ጥናቶች ስለሚቀሩ እነዚህ ሁለት ጥናቶች ባለመጠናቀቃቸው ምክንያት የጥገና ስራው ዋናው ፕሮጀክት ማለት ነው የመጠለያ ማንሳትና አዲስ መጠለያ መስራት እንዲሁም ዘላቂ ጥገናዎችን የመጠገን ስራ የቤተ ክርስቲያኑ አካላት የጉዳት አይነቶች አሉ፣ ስንጥቆች አሉ፣ የተንጠለጠሉ ዋለቶች አሉ። እነሱን በቋሚ ጥገና ስራው ማካተት ነው። እነሱን በዘላቂነት የመጠገን ስራው ፕሮጀክት ለመጀመር ሁለት ጥናቶች መጠናቀቅ ነበረባቸው። እሱ ባለመሆኑ ዋና ፕሮጀክት ስራው ባለበት የዘገየ መሆኑን መግለጽ ነው።
እንደ ድርጊት መርሃ ግብሩ ጥናቱ በ2011 ዓ.ም ላይ ተጀምሮ በ3 ዓመት ውስጥ ከተካሄደ በኋላ የጥገናና ጥበቃ ሂደቱ ደግሞ በ2015 ዓ.ም መጠናቀቅ ነበረበት። ይሁንና የጥገና ስራው አለመጠናቀቅ ቀደም ብሎም ቅርሱ ላይ ይስተዋል የነበረውን አደጋ እንዳያባብሰው አስተባባሪው ያላቸውን ስጋት ያመለክታሉ።
የኢትዮጵያ መንግስትም የፈረንሳይ መንግስትም የሁለትዮሽ ስምምነት ሲፈጽሙ ቅርሶቹ ላይ የደረሰውን ጉዳት መጠገንና ለሚቀጥለው ትውልድ እንዲተላለፉ ማድረግ ነው ዋና አላማው። ስለዚህ ይሄ ባለመሆኑ ነባሩ መጠለያ ይወድቃል የሚል ስጋት በማህበረሰቡ ዘንድ አለ። የምታያቸውም አንዳንድ ጉዳቶች አሉ። ለስጋት ነው ለቅርሶቹ ይሄ መጠለያ ቢወድቅ አያደርግና ቅርሶቹ ላይ የሚያሳድረው ተጽዕኖ በጣም የከፋ ይሆናል እና ይህ ትልቅ ቅርስ የዓለም አቀፍ ቅርስ እያየኸው ልታጣው የምትችልበት ሁኔታ አለ። በተባለው ጊዜ ገደብ ባለመጀመሩ ቅርሶቹ ላይ የሚደርሰው ጉዳት ከጊዜ ወደ ጊዜ እየጨመረ የመጣበት ሁኔታ አለ። አየር ንብረቱን በራሱ የተቀያየረበት ሁኔታ አለ። በጣም ኃይለኛ ንፋስ አለ፣ ሙቀት አለ። እነዚህ በመጡ ቁጥር መጠለያው ላይ የሚያሳድረው ተጽዕኖ አለ።
ከዓመት በፊት በነበረው ዋጋ የፈረንሳይ ልማት ኤጀንሲ እና የኢትዮጵያ ገንዘብ ሚኒስቴር ለቅርሱ ጥገናና ጥበቃ የመጀመሪያ ክፍል ፕሮጀክት የ260 ሚሊዮን ብር ስምምነት ተፈራርመው ነበር። በወረርሽኝና በጦርነት ምክንያት የጥገናና ጥበቃ ስራው በተደጋጋሚ እየተጓተተ በመሆኑ የፈረንሳይ መንግስት ወደ ኋላ እንዳይል ስጋት አለን ይላሉ የአካባቢው ነዋሪዎች። የነዋሪዎቹን ስጋት የሚጋሩት የክልሉ ባህል ቱሪዝም ቢሮ ኃላፊ ጣሂር መሐመድ ከፈረንሳይ መንግስት ጋር ተጨማሪ ዲፕሎማሲያዊ ንግግር እንደሚያስፈልግ ይናገራሉ።
በሰሜኑ ኢትዮጵያ ክፍል በነበረው ጦርነት ኢንፋክት ፖለቲካል ዲሲሽንም ጭምር በመሆን ጭምር ለመጓተት ችሎ ነበረ። በኋላ ላይ ግን እንደገና እንዲጀመር ሆኗል። የክልላችን ባህልና ቱሪዝም ቢሮ የኛ ቢሮ ያለው ሮል በዚህ ላይ የተቋቋመ ስትሪንግ ኮሚቴ አለ። የቅርስ ጥበቃ ባለስልጣን፣ የፈረንሳይ ኤምባሲ፣ ሚኒስቴር መስሪያ ቤቱና እኛ ያለንበት ቅርሱ በሚሰራበት ዙሪያ የምንነጋገርበት እስካሁን ድረስ ሰስቴኔብል ላሊበላ የሚባለው ፕሮጀክት ያው ይሄው የፈረንሳይ መንግስት ፕሮጀክት ነው። ይሄም ራሱ በጥሩ ሁኔታ እስካሁን ሰዓት ድረስ ስራውን እየቀጠለ ነው። በዋናነት ሜጀር የሚባለው የቅርስ እድሳቱ ሼዱን የማንሳትና የማስተካከል ስራዎች ግን አሁንም ተጨማሪ የዲፕሎማሲ የቴክኒካል ስራም የሚፈልጉ ናቸው።
በፈረንሳይ መንግስት የሚታገዘው ዘላቂ የላሊበላ ልማት ፕሮጀክት ኃላፊ ኪዳነ ማርያም ወልደ ጊዮርጊስ ደግሞ ፕሮጀክቱ በአንጻራዊነት የተሻለ አፈጻጸም እንዳለው ይገልጻሉ።
አሁን እየሰራን ያለነው እዛ ሳይቱ ላይ 22 ቦታዎች ላይ የእርምት ስራዎችን መስራት ፍላላ ጥገና ሳይሆን እርምት እንደለው ለምሳሌ በጣም ሊወድቅ የሆነ ድንጋይ ከሆነ እሱን መልሶ ማስተካከል ወደ ነበረበት መመለስ እንዲህ አይነት ነው። ስለዚህ በቤተ ሊባኖስ በቤተ መርቆሪዮስ ይህን ስራ ሰርተናል። ድልድዮች መሰራት ነበረባቸው። ምክንያቱም የሚቀጥለው ዋናው የጥገናና የመጠለያ ስራ ሲመጣ ቅድሚያ የማረም ስራና የማስተካከል ስለሆነ እሱን እየሰራን ይገኛል። አርኪኦሎጂ ትልቅ ስራ ተሰርቷል። እሱን ተከትሎ የተከፈተ የውሃ መፋሰሻ ወይም ትሬንች የሚባለው ነገር አለ። እሱ በዘላቂነት ወደፊትም ቢሆን ጥንት ተደፍኖ የነበረው ነገር ከፍቶ ውሃው በዛው በነበረበት መልኩ እንዲፈስ ማድረግ ነው። ላሊበላ ይመጥናል በምንለው ደግሞ መንገዶችን ማስተካከል፣ እነዚህን ስራዎች እየሰራን እንገኛለን።
ሞቅ ቀዝቀዝ የሚለው የግጭት ሁኔታ ከውቅር አብያተ ክርስቲያኑ የጥገናና ጥበቃ ስራ በተጨማሪ በቱሪዝም ፍሰቱም ላይ ሳይቀር ጫና እያሳደረ እንደሆነ አቶ ማንደፍሮ ይናገራሉ።
ዋናው ፕሮጀክት ቢጀመር ለአካባቢው ማህበረሰብ እንደ ኢኮኖሚ አማራጭ ሆኖ ይጠቅም ነበር። ይህ ባለመሆኑ ከፍተኛ ረሃብ አካባቢው ላይ እንዲገባ፣ ህዝቡ ችግር ውስጥ እንዲወድቅ የተሆነበት ሁኔታ አለ። ምክንያቱም ቱሪዝም እንቅስቃሴው ስለቆመ ማለት ነው።
በላሊበላ ከተማ አካባቢ የአስጎብኞች ማህበረሰብ ሳቢ ስታሉ ቀመሙ በበኩላቸው የጥገናው መጓተትና የቱሪዝም እንቅስቃሴው መስተጓጎል በአስጎብኝነት ህይወታቸውን በሚመሩ 200 የሚደርሱ የማህበሩ አባላትና ከመቶ በማያንሱ በማህበር ያልተደራጁ አስጎብኚዎች ህይወት ላይ ከፍተኛ ጫና እንደፈጠረ ጠቁመዋል።
ሰው አሁን በተረጅነት ደረጃ ላይ ነው ያለው። እጅግ በሚያሳዝን በሚያሳፍር ደረጃ ራሱን ለልመና አጋልጦ የሚገኝበት ሁኔታ ነው ያለው። ከዚህ ውስጥ ጋይዱ ወደ 190 የሚገመት ቁጥር አባላት ነን ያለ ነው። በአንድ ትልቅ ማህበር ስር ነው ይሄ ጋይድ ብቸኛ ስራው ቱሪዝም ሆኖ እያለ ይሄው ስራው አደጋ ላይ ችግር ላይ በመውደቁ ምክንያት እንቅስቃሴውን ካቆመ እንግዲህ አራተኛ ዓመታችንን ይዘናል። በተለይ አሁን ላይ ደግሞ ነገሮች የተወሳሰቡ ከድጡ ወደ ማጡ በሚያስፍል ደረጃ ነገሮች እጅግ አሳሳቢ ተስፋ አስቆራጭ ደረጃ ላይ ነው ያሉት። አንድ ጋይድ ሰርቶ ራሱን እና ቤተሰቡን ማስተዳደር የሚችልበት ደረጃ ላይ እንዳልሆነ ያለው ይሄ እንግዲህ ምንም በቃላት ለመግለጽ ትንሽ ይከብዳል። አንዳንዶቹ ለልመናም እንደገና ቤተሰባቸውን የሚበትኑም አሉ።
የላሊበላ ከተማ የሆቴል ባለ ንብረቶች ማህበር ሰብሳቢ ዮሐንስ አሰፋ ደግሞ በከተማዋ ከ50 በላይ ደረጃቸውን የጠበቁ ሆቴሎች እንዳሉ ገልጸው አሁን ሙሉ በሙሉ በሚባል ደረጃ ስራ አቁመዋል ይላሉ። ቀጥረው ያሰሯቸው የነበሩትን ከ5000 የሚበልጡ ሰራተኞችን ለመበተን እንደተገደዱም አስታውቀዋል።
በላሊበላ ከተማ ከ52 ሆቴሎች በላይ ያሉን፣ እነኚህ ሆቴሎች ከ5ና ከ6000 በላይ ሰራተኛ የያዙ ናቸው። ዛሬ በገጠመን ችግር ቀደም ብሎ በኮቪድ በኋላም በትግራይ ጦርነት አሁንም ባለው ጦርነት ምክንያት ሁሉም ሆቴል ኦልሞስት በሚባል ደረጃ ተዘግተው ነው ያሉት። ሰራተኛም በትነናል። ምክንያቱም በተከታታይ ለ5 ዓመታት ይሄን ያህል ጊዜ ሲደርስብን ለመቋቋም አልቻልንም። ዛሬ በወር 10,000 ብር ሳታገኝ ሰራተኛ ደሞዝ 100 እና 200 ሺህ ብር ለመክፈል ከፍተኛ ችግር። የባንክ ዕዳችንም ሰርተን መክፈል አልቻልንም። ዛሬ ሁሉም ሆቴል ባለቤት ለባንክ ዕዳ ተወጥሮ ነው ያለው። ባንኮቹም ያው ለጊዜው የሚሰጡን መልስ ባናውቀውም እስካሁን ድረስ ያለውን ሁኔታ አላገናዘቡም። አንድና አንድ ክፈሉ እያሉ ነው እያጣደፉ ነው ያሉ። ይህን እንግዲህ አቤቱታ ለመንግስትም ለሁሉም እያሰማን ያለ ነው።
በቅርቡ በመከላከያውና በፋኖ ታጣቂዎች መካከል በላሊበላ ከተማ ላይ በነበረ የተኩስ ልውውጥ ከደረሰው ሰብአዊ ጉዳት በተጨማሪ የቤተ መድኃኔዓለም መጠለያ በሶስት ቦታዎች ላይ የከባድ መሳሪያ ፍንጣሪ እንዳረፈበት የአይን እማኝን ጠቅሶ የአሜሪካ ድምጽ መዘገቡ ይታወሳል። በወቅቱ የአካባቢው አስተያየት ሰጪዎች ቢቻል ግጭቱ በድርድር እንዲፈታ፣ ካልሆነ ደግሞ ተፋላሚዎች ውጊያቸውን ቅርስ ካለበት ቦታ እንዲያርቁ ጠይቀው ነበር። በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ዩኔስኮ በዓለም አቀፍ የሰው ልጆች ቅርስነት በተመዘገበው የቅዱስ ላሊበላ ውቅር አብያተ ክርስቲያን አካባቢ የሚስተዋለው በጦር መሳሪያ የታገዘ ግጭት እንደሚያሳስበው ገልጾ ነበር። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
ለጊዜያቸው የተወለዱ ህጻናት ልጆቻቸው የማየት ብርሃናቸውን ያጡባቸው ወላጅ እናቶች ልጆቻቸው ለአቅመ ትምህርት ቤት ደርሰው እንደ ኩዮቻቸው መዋለ ህጻናት እንዲገቡ በፈለጉ ወቅት ያጋጠማቸው ነገር የራሳቸውንም ሆነ የልጆቻቸውን ህይወት ከባድ እንዳደረገው ይናገራሉ። በዋና ከተማዋ አዲስ አበባ ለፍለጋ በሄዱባቸው ትምህርት ቤቶች በሙሉ አይነ ስውራን ህጻናቱን ከ8 ዓመት እድሜ በፊት የሚቀበል ተቋም አለመኖሩን መታዘብ የቻሉ 7 እናቶች ቪዥን ማየት የተሳናቸው ህጻናት ወላጆች በጎ አድራጎት ድርጅት በማለት ዓመት የመጀመሪያውን መዋለ ህጻናት በ2015 ዓ.ም ተመረተ ለመክፈት በቅቷል። ከመስራቾቹ መካከል ሁለቱን አነጋግሬ ያስተናዳው ዘገባ ቀጣዩ ነው። ሳራ ወልዴና ሰናይት ዮሐላወርቅ የቪዥን ማይፌት ሳናቸው ህጻናት ወላጆች በጎ አድራጎት ድርጅት ከሰባቱ መስራቾች መካከል ናቸው። ሁለቱም እናቶች አይነ ስውራን ልጆች አሏቸው። ልጆቻቸው መዋለ ህጻናት የሚሄዱበት እድሜ ላይ ሲደርሱ የሚቀበላቸው ትምህርት ቤት ማጣታቸው የሚቀሩት ተመክሮ ነው። በቅድሚያ የተቋሙ ምክትል ሰብሳቢና አጋር መስራች ሰናይት ዮሐላወርቅ፣
ያው መጀመሪያ ሀዘን ነው የሚሰማው፣ በጣም ታዝኛለሽ። ከዛ ቀጣይ ደግሞ ፊቸሩን ነው የምታስቢውና ፊቸር ላይ ምንድነው መሆን ያለበት ብለሽ ስታስቢው፣ ኢትዮጵያ ውስጥ ስታስቢው ብዙም ነገር የተመቻቸ የለም። እንኳን አይደለም አካል ጎሎብሽ በሙሉ ምንድን ብዙ የተመቻቸ ነገር የለም። በጣም ቻሌንጅ ያስፈልጋል ራስሽን ለማውጣት ማለት ነው። እና ያሰብኩት ምንድነው ይሄ ልጅ ምንድነው የምናደርገው እንዴት ነው የሚሆነው? አንድ ልቤ እንዲያውም እንደምን አለ ወደ ውጭ ስፖንሰር የሚያገኘኝ ሰው ባገኘው እና ይዤ ወጥቼ ውጭ በተማረልኝ እንደዚህ አይነት ነገር አስቤያለሁ። ከዛ በኋላ ግን እነዚህ እናቶች ሳገኝ ግን ምንድን ነው የተሰማኝ፣ በቃ አህለ ከአንደን አይነት ሰዎች አሉ እንደዚህ አልኩኝ። እዛ ትምህርት ቤት እንዴት ነው ምናምን እነሱን ሳገኛቸው ስጠይቃቸው ነው እኛ እኮ ሄደን ነበር እንደዚህ እንደዚህ የሚፈልጉት እነሱ በስምንት ዓመት በላይ ሲሆኑ ነው የሚቀበሏቸው እና ከዛ በፊት አይቀበሏቸውም። እዛ ተመልሼ ሳስበው ልጅ ማየት ውጭ ሁሉም ነገር ያደርጋል እንደ ልጅ ማለት ነው። እንደ ልጅ ብዙ ነገር ያደርጋል። መጫወት፣ ድምፅ የሰማበት ቦታ ይሄዳል፣ ድምፅ ይነካካል። በቃ እንደ ልጅ ማለት ነው። የማያየውን ነገር አያይም እንጂ ሁሉንም ነገር ያደርጋል። እና ይሄ ልጅ መዋለ ህጻናት የሚባለው ነገር መዋል አለበት፣ እውነት ነው፣ መጫወት አለበት፣ ከልጆች ጋር መገናኘት አለበት የሚለውን ነገር ነው ያሰብኩት። እና እንዴት ነው ምናምን ስላቸው እንደዚህ እንደዚህ ያስበናል። በቃ ከዛ በኋላ አብሬያቸው መስራት ጀመርኩኝ። ከዛ በኋላ ወዲያውኑ ሰራን። መስከረም አካባቢ ልጆቻችን ትምህርት ቤት ዩኒፎርም ለብሰው መግባት ይችላሉ። እዛ ግቢ ውስጥ እንደልባቸው አንድ አይነት ልጆች ናቸው፣ ይጫወታሉ፣ ኮሚኒኬት ያደርጋሉ፣ ሬልም መነካከት ጀምረዋል ብዙዎቹ። እንዲያውም ደህና የሚመንትን የሚሉ የሚችሉ ልጆች አሉ። እነሳሚ እድሜ ከፍ ያሉ ስላሉ ማለት ነው።
ሳራና ሰናይት ልጆቻቸው ከጊዜያቸው ቀድሞ በመወለዳቸው የተነሳ የአይን ብርሃናቸውን እንዳጡ ይናገራሉ። የተቋሙ የቦርድ ሰብሳቢና አጋር መስራች ሳራ ወልዴ የራሷን ተሞክሮ ታጋራለች።
ልጅ የተወለደ ልጅ ነው። በሰባት ወሩ ነው የወለድኩት አሜንን እና ተወልደው 1 ኪሎ ነበረ። ከተወለደ በኋላ የሙቀት ክፍል ነበረ። ሙቀት ክፍል ውስጥ 2 ወር ከቆየ በኋላ ነው እንግዲህ ከዛ ከወጣ በኋላ ነው አይነ ስውር መሆኑ የታወቀው ማለት ነው። እዛ እስካለ ድረስ ምንም አይነት የአይን ሕክምና አልተደረገለትም። ከዛ ከወጣ በኋላ የተለያዩ ምርመራዎችን አድርጌለታለሁ። የልብ የጆሮ ምርመራዎች ይደረግለት ተብሎ እሱን ሁሉ ምርመራ ከተደረገ በኋላ የአይኑን ግን ማንም አላስታወሰም። ያው ከወጣሁኝ በኋላ ነው በአምስት ወሩ ነው አይኑን ሸውራር ሲል ወደ ጎን ምናምን ሲያይ ምን ተፈጠረ ብለን ሆስፒታል ስንወስደው ነው እንግዲህ በጣም ሌት ሆነሻል፣ ዘግይተሻል፣ አሁን ምንም አይነት ህክምና አይኖረውም፣ 5ኛ ደረጃ ሬቲና ዲታች አድርጓል የተባልኩት ማለት ነው። ከዛ በኋላ ያልሄድኩበት ሆስፒታል የለም። በምችለው በእምነቴም ሞክሬያለሁ፣ ግን የምችለውን ህክምናም አድርጌለታለሁ። ዳም አድርጓል፣ አንድ አይኑ ጭራሽ አይሰራም፣ አንድ አይኑ ግን ትንሽ ተስፋ አለው ተብሎ ነበረ። ከ5ኛ ደረጃ ወደ 4ኛ ደረጃ ሬቲናው ተለጥፎለት ትንሽውን ብርሃን ነገር ይከተላል ማለት ነው።
ቀድሞ በግራፊክስ ሙያ ላይ የነበረችው የተቋሙ የቦርድ ምክትል የቦርድ ሰብሳቢ ሳራ በሀገር ደረጃ የመጀመሪያውን የአይነ ስውራን መዋለ ህጻናት ለመክፈት የቆረጥበትን ሂደት ታስረዳለች።
እኛ አይነ ስውር ሲሆኑብን ልጆቻችን ትምህርት ቤት አተናል ፈልገን በሀገር ደረጃ ለእነዚህ ህጻናት ትምህርት ቤት የለን። ሰው ልጆቻችንን አቅፈን ቤት ውስጥ 8 ዓመት ድረስ መቀመጥ የለብንም። ስለዚህ ከተለያዩ እናቶች ጋራ በተለያየ ሶሻል ሚዲያ እና በተለያየ ቦታ ተገናኝተን ነው ይህንን ድርጅትን መስረት የተባባል ነው። ምክንያቱም ልጆቻችን የሚውሉበት ቦታ ስለሚያስፈልግ እኛ እንደ እርዳታ ድርጅት አድርገን ነው ቪዥን ማየት ተሳናቸው ወላጆች በጎ አድራጎት ድርጅት ነው የሚለው ድርጅቱ ትምህርት ነው የሚሰጠው። አስተማሪ አይደለውም በእውቀቴ፣ ግን ያ ሆኖ አልተሸነፍኩም። ምክንያቱም ለዚህ ለልጄ ነገ ምንድን ነው የሚጠይቀኝ? ይሄ ልጅ ትምህርት ቤት ይጠይቀኛል። ትምህርት ቤት ደግሞ ሌላች ጓደኞቹ ፖስታ ይዘው ሲሄዱ እሱ ቤት ውስጥ መቀመጥ የለበትም። ሰው ምን እናድርግ ብለን ስንነጋገር አጠቃላይ 7 ነን ከነሱ ጋር ተገናኝተን ምንድነው ያወራነው? ያው ትምህርት ቤት ያስፈልጋቸዋል እነዚህ ልጆች መዋለ ህጻናት ማለት ነው እንዳገር ድርጅት መስርተን እዛ ድርጅት ላይ እኛ ብቻ ሳንሆን ቤት ተቆልፎባቸው የተቀመጡ ብዙ ህጻናቶች አሉ። እነዛ ህጻናቶችንም መውጣት ማብቃት እውቀት አላቸው። ጭንቅላታቸው የሚገርም ነው። የሚመቀመጥ የለበትም ቤት ውስጥ የሚል ሀሳብ አመጣንና ይሄን ድርጅት መስርተን ዛሬ ከሰራችን 30 ልጆችን መስርተን አሁን ትምህርት እየሰጠናቸው እንገኛለን ማለት ነው።
የቦርዱ ዋና ሰብሳቢ ሰናይት ትምህርት ቤቱ በአሁን ሰዓት ስላለበት አቋምና ስለሚሰጣቸው አገልግሎቶች አጋርታለች።
አካውንቲንግ ነው የምንሰራው፣ በፋይናንስ ላይ ነው የምንሰራው። እኔ ራሴ ትሬድ መደረግ አለብኝ እኔ ብሬን ለማስተማር። ግን እኛ ያደረግነው ምንድነው ትምህርት ቤቱን ካዘጋጀን በኋላ ስፔሻል ኒድ የተመረቁ ልጆች ነት ቀጥረናል። ከዛ በኋላ ናኒዎች ቀጥረናል የሚያግዟቸው። እንደሱ አድርገን ነው ትምህርቱን እንዲካሄድ ያደረግነው። እኛ ራሳችን ሰልጣኝ ነን የትምህርቱ በተለይ ብሬንን አሁን ለሳሚ ነው አሁን እኛም እየሰማን እንደገና አንዳንድ ዝግጅቶችን እንትን እያደረጉ እንድንማር እየታቀደ ያለው። ምክንያቱም ከባድ ነው የእነሱን ትምህርት ለማስተማር እኛም አናውቀውም እና የበሚያውቁት ነው እየተሸፈነ ያለው። በበጎ አድራጎት የሚመጡም አሉ። ቀጥታ ትምህርቱን እንትን ማቴሪያሉንም በማምጣት የሚያገዙ ሰዎች አሉ። እንደሱ እያደረግን ቀጥታ የሚያውቁት እውቀቱ ላላቸው ሰዎች ነው ልጆችን የሰጥናቸው እንጂ እኛ ቀጥታ የሳተፍን አይደለም።
ትምህርት ቤቱ በበጎ ፈቃደኞችና በወላጆች አቅም አዲስ አበባ ወደ ጀሞ መንገድ ላይ በሚገኝ የኪራይ ቤት ውስጥ እንደተመሰረተ የሚናገሩት ወላጆቹ ትምህርት ቤቱን ለማስቀጠል የተለያዩ ተግዳሮቶች እንዳለባቸው ይናገራሉ። ሳራ ወልዴ፦
ዋናው ያለብን እኛ ችግር የቤት ኪራይ እና የአስተማሪ ደሞዝ ነው። የሚሸፍንልን ካገኘን እንደው መንግስትም ቢያየን ብለን የምናስበው። የተዘጉ የተለያዩ ቤቶች ካሉ ያንን ቤት በመስጠት መንግስትም ቢተባበረን ከዚህ ወጪ ቢገላግለን። እኛ አሁን ሄደች የሆነብን ራስ ምታት የሆነብን እነዚህ ህጻናቶች አምና ወጥተው ዘንድሮ ቀጥለዋል። ኔክስቲር ይቀጥላሉ ወይ ስጋታችን ነው። ደስተኛ ሆኖ እየዋሉ ነው አሁን ያሉበት ሁኔታ ማለት ነው። ነገ ደግሞ ተመልሰው ፖስታውን ይዘው ቤት ውስጥ ይቀመጣሉ ወይ? ይህን ነው እየፈራን ያለ ነው። እና የኢትዮጵያ ህዝብ እንዲሰሙ የምንፈልገው ይህን ነው።
ይሁን እንጂ ምንም አይነት መዋለ ህጻናት ባልነበረበት ጊዜ ከባዶ ቆርጦ የተነሱት እናቶች ለአሁኑ ተግዳሮት እጅ እንደማይሰጡም ይናገራሉ። የተቋሙ ምክትል ሰብሳቢ ሰናይት ዮሐናወርቅ ተግዳሮቶች ቢኖሩም ራዕያቸው ሰፊ መሆኑን ነው የጠቆመችው።
እንደ ራዕይ እንግዲህ አሁን እኛ የምናስበው ልጆችን አብዛኞቹን እንደ ልጅ ወጥተው እንደ ልጅ ተምረው እንዲገቡ ነው የምንፈልገው እና አንደኛ ክፍልም ሁለተኛ ክፍልም እያልን የመስፋት ራዕይ አለን። ትምህርት ቤት ስለሆነ ሀሳባችን ማለት ነው። ጎን ለጎን ደግሞ እነዚህን የነሳሚ ምክንያት የሆነባቸውን የአይነ ስውርነት የመጣበትን ምክንያት ከምንጩ ለመቅረፍ በመንግስትም በኩል ሆነ እኛም ደግሞ ለወላጆች እናቶች አሁን ፕሪማቶር ለጉ የተባሉ እናቶች በመስጠት በደንብ ሕክምና እንዲያገኙ ማድረግ ነው። ምንጩንም ማድረግ ስላለብን መቀጠልም ስለሌለበት ማለት ነው። ቀላል የሆነውን ነገር መቅረፍ እንችላለን።
ቪዥን ማየት የተሳናቸው ህጻናት ወላጆች በጎ አድራጎት ድርጅት ከተመሰረተ አንድ አመት ተኩል ሆኖታል። ተቋሙ ታዲያ የተነሳለትን ይህንን አላማ ይዞ ለመቀጠል ይችል ዘንድ የበጎ ፈቃደኞችና የባለድርሻ አካላት ድጋፍ እንደሚያሻው መስራቾቹ አጋርተውኛል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ሳፋሪኮም በኢትዮጵያ በገጠመው ፈተና ምክንያት ሌሎች የቴሌኮም ኩባንያዎች ወደ ዘርፉ ሊሳቡ እንዳልቻሉ ሮይተርስ ያወጣው ዘገባ አመልክቷል። የኢትዮጵያን ኢኮኖሚ ለውጭ መዋለ ንዋይ ክፍት ለማድረግ እንደ አንድ ቁልፍ መስክ ይታይ የነበረው የቴሌኮሙኒኬሽኑ ዘርፍ በህግና በገበያ ፉክክር በኩል ተግዳሮቶች እንደገጠሙት ዘገባው አክሎ አመልክቷል። ሶስተኛውን የቴሌኮም ፈቃድ ለመስጠት በሂደት ላይ የነበረው ጨረታንም ባለስልጣናት እንዲቋረጥ አድርጓል። እንግድ ወልዴ ዘገባው እንደሚከተለው ያቀርበዋል።
በኢትዮጵያ ብቸኛው የግል ቴሌኮም ኩባንያ ሳፋሪኮም ባለፉት 2 ዓመታት እንቅስቃሴው አስቸጋሪ ሁኔታዎች ስለገጠሙት ሌሎች የውጭ ኩባንያዎች በመስኩ ለመሳተፍ የነበራቸው ፍላጎት እየተቀዛቀዘ እንደሆነ የመስኩ ባለሙያዎችንና በፈቃድ አሰጣጥ ሂደቱ ላይ ዕውቀት ያላቸውን ወገኖች ጠቅሶ ሮይተርስ ዘግቧል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ወዲህ የቴሌኮም መስኩ ኢኮኖሚውን ያንቀሳቅሳል የሚል ተስፋ አገሪቱ የነበራት ቢሆንም የህጉ መለወጥ፣ ተደጋጋሚ የጸጥታ ችግሮችና መንግስትም በከፍተኛ ቁጥጥር ስር ያለውን ኢኮኖሚ ክፍት ለማድረግ ያለው ቁርጠኝነት አጠራጣሪ በመሆኑ በመስኩ መዋለ ንዋያቸውን ለማፍሰስ የሚችሉ ኩባንያዎችን ፍላጎት እንደቀነሰ ዘገባው አመልክቷል። የስታንዳርድ ኢንቨስትመንት ባንክ የምርምር ኃላፊው ኤሪክ ማሳው በኢትዮጵያ ስላለው ችግር ይናገራሉ።
If you look at just the macro scenario on the part of Ethiopia,
we see all the challenges here, economic, leadership, and management. And you, but there are also challenges in the political environment. አዲስ የሚገባ ኩባንያ እንዲባጭ ጊዜ ውስጥ ያሰበውን ማሟላት አይችልም። በኢትዮጵያ ያለው የቴሌኮም ገበያ በተመለከተ ሁሌም በጥንቃቄ ነው የምንመለከተው። በእርግጥ ትልቅ ገበያና መልካም አጋጣሚ አለ። የተፈለገው ቦታ ለመድረስ ግን ጊዜ እንደሚወስድ ጥርጣሬ የለኝም።
ኢትዮጵያ ከሶስት ዓመታት በፊት የመጀመሪያውን ጨረታ አስተዋጣ መሳሪያዎች ከቀረጥ ነፃ እንዲገቡና የታክስ ፎይታም እንደሚኖር ማበረታቻ አድርጋ የነበረ ሲሆን አዲስ በወጣው ህግ ውስጥ ግን የተጠቀሱት ማበረታቻዎች እንደሌሉ ታውቋል። ሳፋሪኮም በህጉ ላይ ስለተደረገው ለውጥ አስተያየት መስጠት ሳይፈልግ ቀርቷል። የገንዘብ ሚኒስቴር እንዲሁም የጠቅላይ ሚኒስትሩ ቃል አቀባይ ሳፋሪኮም የገጠመውን ፈተና በተመለከተ የጽሑፍ ጥያቄ ቀርቦላቸው መልስ ሳይሰጡ እንደቀሩ ሮይተርስ በዘገባው አመልክቷል። ባላንሲንግ አክት የተሰኘ የቴሌኮም አማካሪ ኩባንያ ዋና ስራ አስፈጻሚ የሆኑት ሩሰል ሳውዝውድ መንግስት ለሁለተኛ ውድድር ባለው ቁርጠኝነት ላይ ጥርጣሬ አላቸው። የኢትዮጵያ መንግስት ምን ያደረገ እንደሆነ ግልጽ ሊሆንልህ አይችልም። አንዴ ኢኮኖሚውን ክፍት ያደርጋል መልሶ ሐሳቡን ይቀይራል ብለዋል ሳውዝውድ። ኩባንያዎች መንግስት ያወጣው ሶስተኛ ጨረታ መሻሻል አለበት ማለታቸውን ተከትሎ ባለፈው ወር ባለስልጣናት ሂደቱን እንዲቋረጥ አድርገዋል። በኢትዮጵያ ቴሌኮም 45% ድርሻ ለመግዛት በሂደት ላይ የነበረው የፈረንሳዩ ኦሬንጅ ኩባንያ እቅዳችንን በፍጥነት ተግባራዊ ለማድረግ ሁኔታዎች አይፈቅዱም በሚል ሂደቱ እንዲቋረጥ ማድረጉን ሪፖርቱ ጠቁሟል። ሳፋሪኮም በበኩሉ በኢትዮጵያ በነበረው ቆይታ በፍጥነት ትምህርት ማግኘቱን አመልክቶ በሚያቀርባቸው አገልግሎቶችና ውጤቶች ላይ ከፍተኛ ፍላጎት እንደነበረ አውስቷል። 7 ሚሊዮን ተጠቃሚዎችን መመዝገቡንና 4.1 ሚሊዮን የሚሆኑ አገልግሎቱን በመጠቀም ላይ ያሉ ደንበኞች እንዳሉት ሳፋሪኮም ባለፈው ወር አስታውቆ ነበር። በሞባይል ገንዘብ ለማስተላለፍና ክፍያ ለመፈጸም የሚጠቀሙት ቁጥር ደግሞ 1.2 ሚሊዮን እንደደረሰ ኩባንያው አስታውቋል። የታክሲ ሹፌሩ ያሬድ ምህረታ ነዳጅ ለመግዛት የሞባይል ክፍያን ይጠቀማል። ቴክኖሎጂው መጀመሪያ ላይ ትንሽ አስቸጋሪ ሆኖ እንደነበር በኋላ ግን እየተለመደ እንደመጣ ይናገራል።
መጀመሪያ ላይ ኢትሳራ ከበድ ብሎ ነበር ላይክ ሞር ክራውድድ አድርጎት ነበር። ከዛ ግን እየተሻለ እየሆነ መጥቷል። አፕዴት ያረጉት ጋስቴሽን ላይ ያሉ ሰዎችም ያወቁት ሲመጡ የተሻለ ሆነ አሁን ላይ።
በኬንያ መንግስት በደቡብ አፍሪካው ቮዳኮም እና በእንግሊዙ ቮዳፎን በባለቤትነት የተያዘው ሳፋሪኮም በገጠሙት ችግሮች ላይ አስተያየት አልሰጠም። ኩባንያው ወጪውን የሚሸፍነው እና ትርፍ ማግኘት የሚጀምረው ከሶስት ዓመታት በኋላ በፈረንጆቹ 2026 ዓመተ ምህረት እንደሆነ የጠቆመው የሮይተርስ ዘገባ በግዝ የገጠመው ኪሳራ ግን የኩባንያውን አጠቃላይ ትርፍ ዝቅተኛ እንዲሆን እንዳደረገው ይህ ግን የሚጠበቅ መሆኑን ተንታኞች በመናገር ላይ መሆናቸውን አመልክቷል። 72 ሚሊዮን ደንበኞች ያሉት ኢትዮ ቴሌኮም በበኩሉ ባለፈው የበጀት ዓመት ትርፉ ከጥፍ በላይ መጨመሩን አስታውቋል። ስልክ በመጠገን ሥራ ላይ ሰማራው ሚካኤል ዳንኤል የሳፋሪኮም ኔትወርክ ተደራሽነት አንዱ ችግር እንደሆነ ይናገራል።
ያው የኢትዮ ቴሌኮም የረጅም ተጠቃሚዎች ነው ሳፋሪኮም አሁን ነው የመጣው። ግን ሳፋሪኮምም እንደተጠቀምኩትም ከሰው እንደሰማሁት ደግሞ አብዛኛው ሰው ስለ ሳፋሪኮም ያው ኔትወርኩ ሎው ነው ብዙም መነጋገር አይቻልም ይቆራረጣልና የሚሉ ነገሮች አሉ። ኢትዮ ቴሌኮም የተለመደ ነገር ስላለው እሱ ምንም እንከንም ይወጣለት ነገር አይደለም። ሳፋሪኮም ላይ ግን አሁን እየሰማነው ያለነው ነገር በኔትወርክ ዙሪያ የመቆራረጥ ችግር አለው የሚል ነገር ነው።
ሶስተኛው የቴሌኮም ጨረታ የዘገየው በኢትዮጵያና በዓለምም በሚታየው አስቸጋሪ የኢኮኖሚ ሁኔታ ምክንያት እንደሆነ የገንዘብ ሚኒስትሩ ኢዮብ ተካልኝ ተናግረዋል። በአገሪቱ ያለው የዋጋ ግሽበት 30% መድረሱ ሲታወቅ አገሪቱ ላለባት 1 ቢሊዮን ዶላር ዓለም አቀፍ የቦንድ ዕዳ ክፍያ መፈጸም ሳትችል በመቅረቷ አጠቃላይ ዕዳዋን መክፈል ያልቻለች አገር ወደ መሆን ጠርዝ ላይ እንደምትገኝ የሮይተርስ ዘገባ አመልክቷል።
በየአመቱ በዚህ ሰሞን የአሜሪካዋ ኒውዮርክ ከተማ ጎዳናዎቿና መደብሮቿ መስኮቶች ለአመት በዓሉ ወይም ደግሞ እየቀረበ ለመጣው የገና በዓል አስውባ ተጠብቃለች። የከተማዋ ታላላቅ መደብሮች በየመስኮቶቻቸው ላይ ያዘጋጇቸውን ትዕይንቶች ለመመልከትና ለመገበያየት የከተማይቱን ነዋሪዎች ጨምሮ ከሌሎች አካባቢዎች የመጡ ሸማቾችና ተጓዦችን በብዛት ይጎርፉባታል። በዚህ ዙሪያ የተሰናዳውን ዘገባ ቆንጅታዬ እንደሚከተለው ታቀርባለች።
ኒውዮርክ ለአመት በዓሉ አጊጣለች። የውጭም የከተማዋ የራሷ ነዋሪዎችም የዘንድሮን ድምቀቷን ሊመለከቱላት ጎዳናዎቿን እያጨናነቁ ነው። በየአመቱ ትላልቆቹ እንደ ብሎሚንግዴልስ፣ ሳክስ ፊፍዝ አቨኒው፣ ሜሴስ ያሉ የከተማይቱ መደብሮችም ትናንሾቹም ሱቆች ጭምር መስኮቶቻቸውን በአመት ባለ ድባብ አስውበው ተመልካቹን አጀብ እያሰኙ ነው። ከኮሎራዶ ዴንቨር ከተማ ወደ ኒውዮርክ የተጓዙት ዳያን ሎሪ ምንም ቢሆን በየአመቱ ከኒውዮርክ አልቀርም ይላሉ።
You never see anything like it. I come every year to see it.
በጣም ግርም ነው። ልዩ ነው። እንደዚህ አይነት ነገር ታይቶ አያውቅም። እኔ በየአመቱ ስራዬ ብዬ እሱኑ ላይ እንመጣለሁ። ታዲያ እንደው አንዴም ሳልደስት ይቀርውበት ጊዜ የለም።
የኬንታኪ ነዋሪዋ ክሪስቲ ራሽንግም ኒውዮርክ የተጠበበችበትን የአመት በዓል ትዕይንት ሊመለከቱላት መጥተዋል።
I think they're brilliant. They're spectacular. I mean, it's something I've not ever seen.
በጣም ማራኪ ዝግጅት ነው። እኔ እንደዚህ አይነት ነገር አይቻለውም። ለወትሮ ብዙ ጊዜ በኢንተርኔት ነው የማየው። ታዲያ በአካል ተገንቶ ሲያዩት በጣም ነው ደስ የሚለው። ወዲህ ወዲያ ያያሉ ቃ መግዛቱም ደስ ይላል።
እነዚህ የመደብሮች መስኮት ላይ ውብ ትዕይንቶች ታዲያ ገበያተኞችን ማዝናናት ብቻ ሳይሆን በዚህ አሁን ባለው የርቀት ግብይት ዘመን ለመደብሮቹም የሚያመጡት ጥቅም አለ። አን ኮንግ ኒውዮርክ የሚገኘው እውቁ የፋሽን ኢንስቲትዩት ኦፍ ቴክኖሎጂ ፕሮፌሰር ናቸው። እንዲህ ሲሉ ያስረዳሉ።
They're a vital tool for retailers and you know even in this world of advanced technology
ለንግድ ቤቶችን በጣም ይጠቅማቸዋል። ባካልና በርቀት የሚደረገውን ግብይት እንደ ድልድይ ሆኖ ያገናኛልና ገበያተኛውን በአካል አግኝቶ ለማናገር ትልቅ እድል ይሰጣል። ይህንን በየትኛውም አይነት የኢንተርኔት መድረክ ላይ ለማድረግ አይቻልም።
እርሳቸው እንደሚያስረዱትም የኒውዮርክ ከተማ ትላልቅ መደብሮች ጎዳናዎቿንም መስኮቶቻቸውንም እያስጌጡ ለከተማቸው ጎብኚ የሚስቡበት ልማድ ከአንድ መቶ ዓመት በላይ ያስቆጠረ ባህል ነው።
Holiday windows and windows in general go back to
በበዓል ጊዜ የመደብሮች መስኮት ማስመር በአጠቃላይ መስኮቶች ማንቆጥቆጥ እንደ አውሮፓ አቆጣጠር ከ1800ዎቹ ወይም ከ1900ዎቹ የመጀመሪያ ዓመት አንስቶ ይደረጋል። ከጊዜ ጋር እየተሻሻለ ሄደ። ለበዓሉ መስኮቶቹን አንቆጥቁጦ ለተመልካች ማቅረብ መደብሮቹ ለከተማዋ የሚያበረክቱት ስጦታ እንደማለት ነው።
ዘንድሮ ደግሞ የፊታችን ሰኞ የሚውለውን የፈረንጆች ገና ክሪስማስ ቀጥሎም በሳምንቱ ሰኞ የሚከተለውን አዲስ አመት ምክንያት በማድረግ ኒውዮርክ ጎዳናዎቿም መደብሮቿም አሸብርቀው ተዘጋጅተዋል። ቲፈኒስ መስኮቶቹን በአልማዝ አንቆጥቁጧል። ሳክስ ፊፍዝ አቨኒው ከታዋቂው የፋሽን ኩባንያ ከክርስቲያን ዲዮር ጋር ሆኖ አሳምሮታል። በርግዶርፍም በመብራትና በመስታወት ሲያስደምም፣ ብሉሚንግዴልስ ደግሞ አዲሱን የዋርነር ብራዘርስ ፊልም ዋንካን መሰረት ባደረጉ ውብ ስራዎች ጎብኚዎችን አጀብ እያሰኘ ነው። የብሉሚንግዴልስ የሽያጭ እቃዎች አጠራረብና አደረጃጀት ምክትል ፕሬዚደንቱ ጃን ክሊሞስኪ ሲያስረዱ
When we design the windows, we're really looking to
መስኮቶችን እንዴት እንደምናስቀጥ ስናቀድ ተመልካቹን እንደ ልጅ ከውስጥ ፍንድቅ ሊያደርገው የሚችል ነገር እያሰብን ነው። ብልጭ ብልጭ በሚሉ ነገሮችና በከረሚላ የተሰሩ ጃኬቶች ተመልካቹን ያስገርማሉ፣ ያስፈነድቃሉ።
መስኮቶቹን ያሳመርንባቸው ትዕይንቶች በግሩ ወደ መደብራችን የሚመጣውን ገበያተኛ ብቻ ሳይሆን በርቀት የኢንተርኔት ግብይት የሚያደርገውንም ጭምር በአካል መጥቶ እንዲገበይ ይስባል ይላሉ።
When you're fully immersed into the experience on the street
በአካል ተገኝቼ መስኮቶቹን በተመስጦ እየተዘዋወርኩ መጎብኘትና መደሰት ይሄ እኮ የፈለገውም ቢሆን ቤት ሶፋ ላይ ቁጭ ብሎ የሚገኝ ነገር አይደለም።
እናም የኒውዮርክን ጎዳናዎች ያጨናነቀው የህዝብ ብዛት ሲታይ ይህ የአመት በዓል ልማድ ወደፊትም ደምቆ እንደሚቀጥል ይጠቁማል።
የተከበራችሁ አድማጭ ተመልካቾቻችን ለዕለቱ ያዝነው ጋቢና ቪኦኤ መሰናዶ ተጠናቀቀ። አብራችሁን ስላመሻችሁ እናመሰግናለን። ኤደን ገረመው መሰናዶውን በመምራት፣ ኤልያስ አስማረ በቅንብሩ ከመላው አሜሪካ ድምጽ ስቱዲዮ ባለሙያዎች ጋር ነበር ስናስተናግዳችሁ የቆየነው። ሰላም ጤና ይስጥልን። ደህና ደሩ።